አቶ ተገኛ ነጋት ብላ አመሰገን ታፋን አማራቱ ትፉባ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 9 2013 ዓ.ም ተመረጥ ዝግጅታችን ጀመረ። በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ እና በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ ትግራይ ክልልን በተመለከተ የሰጡትን መግለጫ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተልኝ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ትግራይ የሚገኙት የኤርትራ ወታደሮች በእርግጠኝነት በቅርቡ ይወጣሉ ሲሉ ተናገሩ። የኢትዮጵያ ቋሚ መልእክተኛ ይህን የተናገሩት ትናንት ማክሰኞ አንድ ከፍተኛ የመንግስታቱ ድርጅት ባለስልጣን ለጸጥታ ጥበቃ ምክር ቤት ኤርትራውያን ወታደሮች ረሃብን በጦርነት መሳሪያነት እየተጠቀሙበት ነው በማለት ካሳሰቡ በኋላ ነው። ተሰናባቹ የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ኃላፊ ማርክ ሎኮክ ለጸጥታ ምክር ቤቱ በዝግ ባደረጉት ገለጻ ትግራይ ሁከት ካልተገታና የኤርትራ ወታደሮችም ካልወጡ በስተቀር እንደ አውሮፓውያን አቆጣጠር የ1984ቱን የመሰለ ከባድ ረሃብ ቢደገም ማንም ሊገረም አይገባም ብለዋል። አስገድዶ የመድፈር አድራጎት ሴቶችና ልጃገረዶችን ለማሸበርና ለማጥቃት በተቀናበረ መንገድ ስራ ላይ እየዋለ ነው ያሉት ሎኮክ ኤርትራውያኑ ወታደሮች ረሃብን በጦርነት መሳሪያነት ይጠቀሙበታል፣ ተፈናቃዮች እየታፈሱ ይደበደባሉ፣ ይዋከባሉ ማለታቸውን በስብሰባው ላይ የተገኙ ዲፕሎማትን ጠቅሶ ሮይተርስ ዘግቧል። ኒውዮርክ የመንግስታቱ ድርጅት የኤርትራ ሚሽን ለመንግስታቱ ድርጅት ባለስልጣኑ አስተያየት ምላሽ እንዲሰጥ ለቀረበለት ጥያቄ ለጊዜው መልስ አልሰጠም። ይሁን እንጂ ኤርትራ ባለፈው ሚያዝያ ወር ወታደሮቿን ማስወጣት ልትጀምር መስማማቷን አስታውቃ እንደነበረ ዜናው አስታውሷል። የኤርትራ ወታደሮች ወሲባዊ ጥቃትና ህዝብ የማስራብ ተግባር እየፈጸሙ ነው የሚሉትን ወንጀላዎች ግን በመንግስታቱ ድርጅት የኤርትራ አምባሳደር ሶፊያ ተስፋማርያም እንዳስተባበሉም ሮይተርስ ጨምሮ አስታውሷል። በትናንቱ የጸጥታ ምክር ቤቱ ስብሰባ ላይ የተገኙት በኒውዮርክ የመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የኤርትራ ወታደሮች መውጣት ጉዳይ አንዳንዱ ቴክኒካዊና ያፈጻጸም ጉዳይ ከተስተካከለ በኋላ በእርግጠኝነት በቅርቡ ይወጣሉ ብለን እንጠብቃለን ሲሉ ለጋዜጠኞች ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ዋና ኃላፊው ማርክ ሎኮክ ለጸጥታ ምክር ቤቱ ገለጻውን ያደረጉት ትግራይ ውስጥ ከ350 ሺህ የሚበልጡ ሰዎች በረሃብ ላይ ናቸው የሚል ግምገማ በድርጅቱ መስሪያ ቤቶችና በእርዳታ ድርጅቶች በኩል ተሰጠ በኋላ ነው። በአስር ዓመታት ውስጥ ያልታየ የከፋ የምግብ እጥረት ቀውስ ብለውታል። የኢትዮጵያ መንግስት ያለው የምግብ አቅርቦት እየከበደ አይደለም፣ እርዳታም እየተሰጠ ነው በማለት ግምገማውን አስተባብሎታል። የአረብ ሊግ የውጭ ጉዳይ ሚኒስትሮች ታላቁን የህዳሴ ግድብ በተመለከተ ካታር ዶሃ ላይ ያሳለፉት ውሳኔ ኢትዮጵያ እንደማትቀበለው የውጭ ጉዳይ ሚኒስቴር አስታወቀ። የ17ቱ የአረብ ሊግ አባል ሀገሮች የውጭ ጉዳይ ሚኒስትሮች ያሳለፉት ውሳኔ ለአንድ ወገን ያደላ መሆኑን ሚኒስቴሩ ባወጣው መግለጫ ተናግሯል። የሊጉ አባል ሀገሮች በዶሃው ስብሰባቸው የታላቁን የህዳሴ ግድብ ጉዳይ ለመፍታት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጣልቃ እንዲገባ ጠይቀዋል። ይህንኑ ተከትሎ የአረብ ሊግ በግድቡ ላይ የተሳሳተ አቋም መያዙ የመጀመሪያው አይደለም ያለው መግለጫው የህዳሴውን ግድብ ዓለም አቀፋዊና የፖለቲካ አንድምታ እንዲኖረው ማድረግ በቀጣናው የአባይን ወንዝ በትብብርና በዘላቂነት ወደ መጠቀም አይመራም ብሏል። ሊጉ ለግብጽና ሱዳን መሰረተ ቢስ የይገባኛል ጥያቄ የጎላ ድጋፍ የተነሳ በግድቡ ዙሪያ ገንቢ ሚና የመጫወት እድሉን አስቀድሞ አባክኖታል ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫው የአባይን ውሃ አልምቶ መጠቀም ለኢትዮጵያም የህልውና ጉዳይ መሆኑን የአረብ ሊግ ሊገነዘበው ይገባል ብሏል። ግድቡ በተያዘለት ጊዜ ይሞላል ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው ፕሬዚደንት ቭላዲሚር ፑቲን በከፍተኛ ደረጃ ሲጠበቅ የቆየውን ጉባኤያቸውን ስዊዘርላንድ ዋና ከተማ ጄኔቫ ላይ ጀምረዋል። ስዊስ ጉባኤውን እንድታስተናግድ የተመረጠችው ከፖለቲካዊ ወገንተኝነት የራቀ ታሪክ ስላላት ሲሆን ሁለቱ መሪዎች እንደተገናኙ ጋዜጠኞች ፊት በነበራቸው አጭር ቆይታ በዩናይትድ ስቴትስ እና ሩሲያ ጋዜጠኞች ግፊያና ትርምስ መሃል ባጭሩ ምስጋና ተለዋውጠዋል። ሁለቱም ወገኖች በንግግራቸው የትብብር ተስፋ እንደሚኖር ሲያሰምሩበት ቆይተዋል። ሆኖም ውጥረት የተመላበት የሁለቱ ሀገሮች ግንኙነት ይሻሻላል የሚል ጉጉት ላለመቀስቀስ ጥረት አድርገዋል። ይልቁንም የሁለቱ መሪዎች ንግግር ይበልጡን ያሉ ቅሬታዎችን የሚያሰሙበት ከመሆን ባለፈ ትልቅ ስምምነት ይወጣዋል ተብሎ አይጠበቅም። የሩሲያው ፕሬዝዳንት ጄኔቫ እንደደረሱ ወዲያውኑ ወደ ጉባኤው ስፍራ የተጓዙ ሲሆን ፕሬዝዳንት ባይደን ደግሞ ጉባኤው ቦታ የደረሱት ከፑቲን በኋላ ነው። ይህም እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት የሩሲያው ፕሬዝዳንት ሄልሲንኪ ላይ ቀድመዋቸው የተገኙትን የጊዜው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ከግማሽ ሰዓት በላይ ያስጠበቁበት ሁኔታ እንዳይደገም ዋይት ሃውስ የቀየሰው መላ እንደሆነ ተገልጿል። በኮቪድ-19 ዜና ዩናይትድ ስቴትስ ውስጥ የተካሄደ አዲስ ጥናት እንዳሳየው በኮቪድ-19 ታመው የነበሩ ሰዎች አገገሙ ከብዙ ጊዜ በኋላ ከመቶ ውስጥ 25ቱ በፊት ያልነበረባቸው አዲስ የጤና ችግር አጋጥሟቸው ተገኝቷል። ፌር ሄልስ የተባለው አትራፊ ያልሆነ ድርጅት እንደ አውሮፓውያን አቆጣጠር ካለፈው 2020 ዓመተ ምህረት የካቲት ወር ከዘንድሮ የካቲት ወር 2 ሚሊዮን የሚሆኑ ሰዎችን የጤና ዋስትና ክፍያ ሰነዶች ገምግመዋል። በዚያም መሰረት በብዛት ህሙማኑ ላይ የደም ግፊት፣ ድካም፣ የትንፋሽ ማጠር፣ ኮሌስትሮል እና የሰውነት ህመም ስሜት የመሳሰሉ አዳዲስ የጤና ችግሮች እንዳጋጠሟቸው ለማወቅ ችለዋል ተብሏል። በዚህ እንዳለ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ ሲጀምር ህንድ ላይ የተከሰተው ዴልታ በሚል ቅጽል ስም የሚጠራው የኮሮና ቫይረስ ዝርያ እያሳሰበን ነው ሲል አስታወቀ። በመጨረሻም ደቡብ አፍሪካ የኮቪድ-19 ስርጭትን ለመከላከል በአልኮል ሽያጭና ህዝብ በሚሰበሰብባቸው ስፍራዎች ላይ ጥብቅ የሆነ የእንቅስቃሴ ገደብ አውጥታለች። ኤደን ገረመው የሮይተርስን ዘገባ እንደሚከተለው ታቀርበዋለች።
ፕሬዚዳንት ሲሪል ራማፎሳ ማክሰኞ ዕለት ማምሻውን በቅርቡ የተከሰተው የኮቪድ-19 ስርጭት ማገርሸቱ የሀገሪቱን የጤና ስርዓት ያሰጋል ሲሉ አስታወቁ። ፕሬዚዳንቱ በንግግራቸው ላይ ዋናውና ትኩረታችንን የምናደርገው ሁሉንም ሰው ሊያስተናግድ የሚችል በቂ አልጋ፣ በቂ የጤና ባለሙያ፣ የመተንፈሻ አጋዥ መሳሪያዎችና ኦክሲጅን በሆስፒታሎች ውስጥ መኖሩን ማረጋገጥ ነው ያሉ ሲሆን ሰፊ የሆነው የበሽታው ስርጭት የሚያመላክተውም በሰዎች እንቅስቃሴ ላይ ገደብ ማበጀት እንዳለብን ነው ብለዋል። ራማፎሳ በተጨማሪም ጃንሰን ኤን ጃንሰን በዚህ ወር ማብቂያ ላይ ከዚህ ቀደም በፋብሪካው በተከሰተው ብክለት ምክንያት ያስወገዳቸውን 2 ሚሊዮን ክትባቶችን የሚተካ ክትባት እንደሚልክ እንጠብቃለን ያሉ ሲሆን በተጨማሪም 3.1 ሚሊዮን የፋይዘር ክትባቶችን በወሩ መጨረሻ እንቀበላለን ብለዋል። ደቡብ አፍሪካ የሰዓት እላፊ ገደብን ከምሽቱ 4 ሰዓት እስከ ሌሊቱ 10 ሰዓት ድረስ በማድረግ በአንድ ሰዓት እንዲራዘም የወሰነ ሲሆን ቤት ውስጥ የሚከናወኑ መሰባሰቦችም በ50 ሰው ብቻ እንዲወሰኑ አድርጋለች። በተጨማሪም በውጪ የሚካሄዱ መርሃ ግብሮች በ100 ሰው ብቻ እንዲገደብም ተወስኗል። የአልኮል መጠጦች ችርቻሮ ሽያጭን በተመለከተም ከጧቱ 4 ሰዓት እስከ ምሽቱ 12 ሰዓት ከሰኞ እስከ ሐሙስ ብቻ እንዲሸጡ ነው የሚፈቀደው። በሮይተርስ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 9/2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። በትግራይ ክልል የተኩስ ማቆም ስምምነት እንዲደረግና የሰብአዊ ረዴት በሁሉም አካባቢዎች በአስቸኳይ እንዲደርስ ለማድረግ የጸጥታው ምክር ቤት አባላት በሙሉ በአንድ ድምጻቸውን ማሰማት እንደሚገባቸው የተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ መግለጫ የሰጡት የመንግስታቱ ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ ተናገሩ። የኤርትራ ወታደሮች ያለምንም መዘግየት በአስቸኳይ ሊወጡ እንደሚገባም ገለጹ። በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሃብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል። የኤርትራ ወታደሮችን በተመለከተም አንዳንድ ቴክኒካዊ ጉዳዮች እንዳሉ ገልጸው በእርግጠኝነት በቅርቡ ለቀው ይወጣሉ ብለን እንጠብቃለን ብለዋል። ይህ ዘገባ እንደሚከተለው ተጠናቅሯል። የጸጥታው ምክር ቤት ካካሄደው ስብሰባ በኋላ የትግራይን ወቅታዊ ሁኔታ በተመለከተ የተካሄደው ውይይት መጠናቀቁን ገልጸው ለጋዜጠኞች መግለጫ የሰጡት አምባሳደር ባርባራ ውድዋርድ የምክር ቤቱ አባላት ለችግሩ ማብቃት በአንድ ላይ ድምጽ እንዲያሰሙ ጠይቀዋል።
We called today for council members to come together.
በአስቸኳይ የተኩስ አቁም ስምምነት እንዲደረግና የሰብአዊ ረድኤት በሁሉም አካባቢ እንዲረጋገጥ የምክር ቤቱ አባላት በሙሉ በአንድ ላይ ድምጻቸውን እንዲያሰሙ ጥሪ አድርገናል። የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ሰው ሰራሽ ይሆናል። ለረሃቡ መንስኤ ድርቅ ወይም የበረሃ አንበጣ እንዳልሆነ የተናገሩት አምባሳደር ባርባራ የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ወደ ሰው ሰራሽ ረሃብ እንደሚቀየር ጠቁመዋል። በስልጣን ላይ የሚገኙ ሰዎች የሚወስዷቸው እርምጃዎች ግን የሰዎችን ስቃይ የማቆም ኃይል ይኖራቸዋል ብለዋል። የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ማርክ ሎኮክና የዓለም የምግብ ፕሮግራም ዳይሬክተር ዴቪድ ቤዝሊን ትግራይን በተመለከተ ለሰጧቸው ማብራሪያዎች አመስግነው እንግሊዝ ባላት መረጃ ላይም ትተማመናለች ብለዋል።
It's clear that food, agricultural tools and livestock are being destroyed.
ምግብ፣ የእርሻ መሳሪያዎችና ከብቶች እየወደሙ እንደሚገኙ ግልጽ ነው። እናም በዚህ ምክንያት በሶማሊያ ከተከሳ በኋላ ባልታየ መልኩ 350,000 የትግራይ ጋር ፊት ለፊት ተጋፍጠዋል እና ሌሎች በብዙ ሚሊዮኖች የተቆጠሩ ሰዎች ደግሞ የምግብ ዋስትና ፈላጊ ሆነዋል። አምባሳደር ባርባራ ዩናይትድ ኪንግደም ዛሬ ተጨማሪ 16.7 ሚሊዮን ፓውንድ እርዳታ ለመልቀቅ ይፋ ማድረጓን ገልጸው ይህም ግጭቱ ከተጀመረበት ካለፉት 8 ወራት ጀምሮ የተለገሰው እርዳታ 47.7 ሚሊዮን ፓውንድ እንደሚደርስ ተናግረዋል። በሌላ በኩል መግለጫ የሰጡት የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሃብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል።
we discussed about humanitarian access and also the report that was presented by OCHA regarding
ኢትዮጵያ ውስጥ የብረት አረሃብ የመኖሩን ነገር አስመልክቶ ስለ ሰብአዊ አቅርቦት መድረስ እንዲሁም በመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ በወጣው ሪፖርት ላይ ተወያይተናል። ከነርሱ ግምገማ ጋር ፈጽሞ አንስማማም። ምክንያቱም መረጃ ሲያሰባስቡ የተጠቀሙት ትክክለኛ ያልሆነ ዘዴ ነው። የኢትዮጵያ መንግስት ከዚያ ጋር አልተስማማም። የተሰራው ግልጽ በሆነና ሁሉንም ወገን ባካተተ መንገድ አይደለም። መረጃ ለማሰባሰብ ስራ ላይ ያዋሉት አካሄድ ሙሉ በሙሉ የተሳሳተ ነው። ገጠር ውስጥ ያሉ ጥቂት ሞባይል ስልኮችን ነው መረጃ ለመሰብሰብ የተጠቀሙት። በእነዚህ ነጥቦች ላይ ልዩነት ነበር። እንደዚያም ሆኖ ታዲያ ሰብአዊ ችግሮችን በተለይ ቸነፈርና የብረት አረሃብን በኢትዮጵያ መንግስት ላይ ያልተገባ ጫና ለማሳደር ይጠቀሙባቸዋል። ይህ ደግሞ ሙሉ በሙሉ ተቀባይነት የለውም።
እኛ ኢትዮጵያውያን እንደ ረሃብና ችጋር የምንፈራው ምንም ነገር የለም። ከዚህ በፊት በሀገራችን ያጋጠመው ረሃብ ሁሌም በአይምሯችን ውስጥ ነው ያሉት አምባሳደር ታዬ። ስለዚህ የረሃብን ጉዳይ በቀላሉ የምንመለከተው አይደለም ብለዋል። በአሁኑ ሰዓትም 70% የሚሆነውን እርዳታ መንግስት እየሸፈነ በአግባቡ እየቀረበ ነው ብለዋል። ነገር ግን
The issue of hunger and famine should not be at all politicized. So when someone label us that we are using starvation
የረሃብና የቸነፈር ጉዳይ በምንም ሁኔታ ለፖለቲካ ጉዳይ ሊውል አይገባውም። ስለዚህ እኛ ረሃብን የጦርነት ማካሄጃ መሳሪያ አድርገን እንደተጠቀመን አስመስሎ አንዱ ተነስተው ሲያወራ በጣም ያሳምመናል። የረሃብን የከፋት ውስጥ ያመጣብናል። ምክር ቤቱ ውስጥ እንዳልኩት አድርገነው ከሆነ ትከሻችን ላይ የሚያርፈው ታላቅ ፈተና ነው። ጥፋተኛ እንሆናለን። እኛ በእንዲህ አይነት ሁኔታ ውስጥ ለብዙ አመታት ኖረናል። ኢትዮጵያን በዚህ ሁኔታ መሳል ጭርሶ ተቀባይነት የለውም። አጥብቀን የምንተበቃቸውን ብሔራዊ እሴቶቻችንንም ያቆሽሻል። እኛ በልባችንና በመንፈሳችን እንዲህ አይነት ጭካኔ ጭርሶ የለም። ለምክር ቤቱ ያስረዳነው ይህንኑ ነው።
አያይዘውም በትግራይና በሌሎች አካባቢዎች ያለው ሁኔታ እንዲረጋጋና ሰላማዊ ሁኔታው እንዲመለስ በቻልነው ሁሉ ጠንክረን እየሰራን ነው ብለዋል። የኢትዮጵያ መንግስት እንዲህ ወዳለ ሁኔታ ውስጥ የገባውም የመከላከያ ሰራዊቱ ላይ የህወሓት ታጣቂዎች ያደረሱት ጥቃትን ለመመከት ተገዶ መሆኑን ገልጸው እንዲያለውን መከላከል ደግሞ የትኛውም ሉዓላዊ የዓለም መንግስት የሚፈጽመው ነው ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ኡድዋርት የኤርትራ ታደሮች በአስቸኳይ እንዲወጡ ጠይቀዋል።
We were told in March that Eritrean forces would be withdrawing. It's now June. There can be no further delay.
የኤርትራ ኃይሎች አካባቢውን ለቀው እንደሚወጡ የተነገረን በመጋቢት ወር ነበር። ነገር ግን አሁን ሰኔ ነው። ከዚህ በኋላ ተጨማሪ መዘግየት ሊኖር አይገባም ነው ያሉት። አምባሳደር ታዬ የኤርትራ ወታደሮችን በተመለከተ ሲናገሩ
regarding the Eritrean there's a commitment from my government and the Eritreans have made it clear as well that it is a matter of
ኤርትራን አስመልክቶ በኔ መንግስት በኩል ቁርጠኛነት አለ። ኤርትራውያኑም ቢሆኑ አሁን ያለው አንዳንድ የቴክኒክና የአካሄድ ሁኔታዎችን ማጥራት መሆኑን ግልጽ አድርገዋል። በቅርቡ ይወጣሉ ብለን እየጠበቅነን።
አምባሳደር ባርባራ አርሶ አደሮች በግጭቱ ምክንያት የመጪውን አመት ሰብላቸውን እንዳልተከሉ ገልጸው ምን ያህል አስቸጋሪ ሁኔታ ከፊት ለፊታቸው እንደተጋረጠ አስረድተዋል። መፍትሄውም የተኩስ አቁም ማድረግ፣ የሰብአዊ ረዴት በአግባቡ እንዲደርስና ፖለቲካዊ ውይይት እንዲካሄድ ማድረግ መሆኑን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። በመጨረሻው ላይ ያዳመጣችሁ ስህተት የተፈጠረው አሁን በቀጥታ ከዋሽንግተን ዲሲ ከሚገኘው ስቱዲዮአችን እያስተላለፍን ነበር። ቀደም ሲል ከመኖሪያ ቤታችን የነበረውን ትተን ወደ ስቱዲዮ ተመልሰናል። ወደ ተከታዩ ዘገባችን እናልፋለን። የአረብ ሊግ የውጭ ጉዳይ ሚኒስትሮች በአባይ ወንዝ ግድብ ምክንያት በኢትዮጵያ፣ ግብጽና ሱዳን መካከል የተፈጠረውን አለመግባባት ለመፍታት ማክሰኞ ዕለት ኳታር ላይ ተሰብስበው ነበር። የግብጽ የውጭ ጉዳይ ሚኒስቴርም ኢትዮጵያ በመጪው ወር የህዳሴ ግድቡን ለመሙላት ባላት እቅድ ዙሪያ የተፈጠረውን አለመግባባት በዲፕሎማሲያዊ መንገድ መፍታት እንደምትፈልግና ወታደራዊ መፍትሄ እንደማትሻ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ግድቡ የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጸማል ሲሉ ተናግረዋል። ኤድዋርድ ኢራኒያ ከካይሮ ያጠናቀረው ዘገባ ነው። ስምንሽ ቆየ ታቀርባለች።
የአረብ ሊግ የውጭ ጉዳይ ሚኒስትሮች ዱሃ ላይ ስብሰባቸውን አካሂደው ሲጨርሱ የሊጉ መሪ የሆኑት አህመድ አቡል ጋይና የካታር የውጭ ጉዳይ ሚኒስትር መሐመድ ቢን አብደል ራህማን ቢን ጃሴም አልታኒ ለጋዜጠኞች መግለጫ የሰጡ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሃ ዙሪያ የተፈጠረውን ችግር እንዲፈታ ጥሪ አቅርበዋል። ሊጉ የውሃ አጠቃቀም ስምምነት ላይ ሳይደረስ ኢትዮጵያ በሚቀጥለው ወር ግድቡን መሙላት ስትጀምር ሊፈጠር የሚችለውን ግጭት ለማስቀረት ጥረት እያደረገ መሆኑንም ተናግረዋል። የአፍሪካ ህብረት እስካሁን ለማስማማት ያደረገው ጥረት ፍሬ አላፈራም። ግብጽና ሱዳንም ኢትዮጵያ ውሃ ምሌቱን የምትቀጥል ከሆነ ብሔራዊ ደህንነታቸው አደጋ ላይ እንደሚወድቅ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ሳሜህ ሾክሪ ሰኞ ዕለት ለአረብ ሚዲያ ሲናገሩ ግብጽ ወደ ሌላ መፍትሄ ከመሄዷ በፊት ማንኛውንም ዲፕሎማሲያዊ መፍትሄ ለማምጣት ጥረት እያደረገች ነው ብለዋል። ግብጽ አሁን ባለው የድርድር መዋቅር መሰረት መፍትሄ ለማምጣት እየጣረች ነው። ነገር ግን ያ ሊሳካ ካልቻለና በግብጻውያንና በሱዳናውያን ህይወት ላይ ያነጣጠረ አደጋ ካለ ሁለቱም ሀገሮች የራሳቸውን ህዝቦች የመጠበቅ ኃላፊነት አለባቸው ብለዋል የግብጹ የውጭ ጉዳይ ሚኒስትር። የሱዳን የመስኖ ሚኒስትር ያስር አባስ በተመሳሳይ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ኢትዮጵያ ከግብጽና ከሱዳን ጋር አሳሪ ስምምነት ማድረግ ከቻለች የግድቡን ሙሌት እንደሚደግፉት ተናግረዋል።
ንስበተን ለዲግ አዘመን አሱዳን ቢግበል በልኢትፋቅ አልመርሐሊ
አባስ አክለው በተወሰነ ጊዜ ውስጥ ድርድሮችን ለማካሄድና ሌሎች እስካሁን የተስማማንባቸውን ጉዳዮች ኢትዮጵያ ተቀብላ የምትፈርም ከሆነ ሱዳን በሂደት የሚደረጉ ስምምነቶችን ለመቀበል ዝግጁ ናት ሲሉ ተናግረዋል። ኢትዮጵያ በተያዘው ቅድ መሰረት ሐምሌ ላይ ግድቡን መሙላት እንደምትቀጥል በተደጋጋሚ የሚናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከዚህ ቀደም ፓርላማ ቀርበው ሲናገሩ ሀገራቸው ግድቡን በጎረቤት ቶቿ ላይ ግፊት ለማድረግ እየተጠቀመችበት እንዳልሆነ ተናግረዋል።
የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር፣ ሁለት ምኞትና ፕሮፓጋንዳ ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት፣ ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጸማል። የኢትዮጵያ ህዝብ የግብጽ ህዝብን የመጉዳት ፍላጎት የለውም፣ መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብጽም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለውም።
ጠቅላይ ሚኒስትር አብይ ግድቡ ለኢትዮጵያ የነጻነት ምልክት መሆኑን በመግለጽ ከጀርባ የተደበቀና ጎረቤቶቻችንን የሚጎዳ ምንም አይነት የቅኝ አገዛዝ አጀንዳ የለንም ብለዋል።
የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብጽንም ይጠቅማል እናምናለን። ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ ሱዳን ስለማታቆይ የሄደው ሄዶ ባክኗል ውሃው። ግን የዘንድሮን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት ነው። ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ።
ጠቅላይ ሚኒስትር አብይ በዚሁ በፓርላማ ንግግራቸው አክለው ኢትዮጵያ በነጻነቷ የምትኮራ ሀገር መሆኗንና በዛ መሰረት እንደምትቀጥልም ተናግረው ነበር። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን በቀጥታ የምናልፈው መጪው ምርጫ የተመለከቱ ዘገባዎች ላይ ነው።
የፊታችን ሰኞ ለሚካሄደው የኢትዮጵያ ሀገራዊ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች የምረጡኝ ዘመቻ በዛሬው ዕለት የተጠናቀቀ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ የኮሙኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ቀሪዎቹ 4 ቀናት የምርጫ ቅስቀሳዎች የማይካሄዱባቸው ማህበረሰቡ ስለ ድምጽ አሰጣጥ ብቻ መረጃ የሚያገኝበትና ማንን መምረጥ እንዳለበት ለማሰብ የጽሞና ወይም የጸጥታ ጊዜ የሚያገኙበት መሆኑን ለአሜሪካ ድምጽ ተናግረዋል። የፖለቲካ ፓርቲዎችና ደጋፊዎቻቸው በተለይ ትላንትናና ዛሬ የመጨረሻ ቅስቀሳቸውን በተለያዩ የሀገሪቱ ክፍሎች ያካሄዱ ሲሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌ የምርጫ ሂደት ለዚህ ደረጃ መብቃቱን ገልጸው ተስፋና ስጋቱ ግን ከምርጫው በኋላም የሚቀጥል በመሆኑ ቀሪ ስራዎች መኖራቸውን ተናግረዋል። ዝርዝሩን አዲስ አበባ የሚገኘው ዘጋቢያችን ደረጀ ደስታ ያቀርባል።
የኢትዮጵያ ምርጫ ቦርድ ዛሬ ያወጣው መግለጫ የፖለቲካ ፓርቲዎች ምርጫው 4 ቀን ሲቀረው ማንኛውም አይነት የምርጫ ቅስቀሳ ማድረግ አይፈቀድላቸውም ይላል። በኢንተርኔት፣ በማህበራዊ ሚዲያ፣ በግንባር፣ ቤት ለቤት፣ በአደባባይ፣ በአዳራሽ ስብሰባ ምንም አይነት ቅስቀሳን ማከናወን በጥብቅ የተከለከለ ነው የሚል ነገር ተካቶበታል። ላለፉት 2 ቀናት በተለይም ዛሬ ከማለዳው 12 ሰዓት አካባቢ ጀምሮ በፖለቲካ ፓርቲ ደጋፊዎች ሲሟሟቅ የነበሩ አንዳንድ የኢትዮጵያ ከተሞች ከነገ ጀምሮ ጭር እንደሚሉ ይተበቃል። በተለይ ከተመለከትኳቸው አካባቢዎች አንዱ በሆነው የአዲስ አበባው መስቀል አደባባይ አካባቢ የነበረው የደጋፊዎች ሙዚቃና የትራፊክ መጨናነቅ ጠቅላይ ሚኒስትሩን ጨምሮ ሰሞኑን ተከታትለው የተፎካካሪ የፖለቲካ መሪዎች ህዝባዊ ስብሰባ፣ የምርጫ ቅስቀሳና ንግግር በሙሉ ከነገ ጀምሮ ያበቃሉ ወይም የምርጫ ቦርድ እንደሚለው በጥብቅ የተከለከሉ ናቸው። ምክንያቱም የምርጫ ቦርድ የኮሙኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ያስረዳሉ።
ከምርጫ ቦርድ ጊዜ ሰሌዳ አንጻር አሁን ዛሬ የድምጽ ማን የምረጡኝ ቅስቀሳ ማጠናቀቂያ ቀን ነው። እንግዲህ ከዛሬ የምረጡኝ ቅስቀሳ ከተጠናቀቀ በኋላ በሬዲዮ እና በቴሌቪዥን እንዲሁም በተለያዩ ሚዲያዎች አየር ሰዓት የተሰጣቸው ፓርቲዎች እስከዛሬ ድረስ ነው በዛ አየር ሰዓት መሰረት ቅስቀሳቸው ሲያከናውኑ የነበረው። ከሚዲያ ቅስቀሳ ውጪም ደግሞ በአደባባይ፣ በስብሰባ፣ በአዳራሽ፣ በኦንላይን፣ በኢንተርኔት በመሳሰሉት የሚደረጉ ቅስቀሳዎች እንዳለ ያው ዛሬ መጨረሻ ቀናቸው ነው። ዛሬ ይጠናቀቃል ማለት ነው። ዛሬ ከተጠናቀቁ በኋላ የሚቀጥሉት 4 ቀናት የምረጡኝ ቅስቀሳ የማይካሄድባቸው የፓርቲዎች ፕሮግራሞች ፕሮሞት የማይደረጉባቸው የማይተዋወቁባቸው እና ማህበረሰቡ ድምጽ አሰጣጥ እንዴት እንደሆነ እና የስለ ድምጽ መስጫ ከመቻ መረጃ የሚያገኙበት ሳይለንስ ፔሪዮድ ወይም የጸጥታና የጽሞና ጊዜኛ ምንለው ነው። እንግዲህ ስለዚህ በእነዚህ 4 ቀናት ውስጥ ፖለቲካ ፓርቲዎች ቀድም የተከስኳቸው አይነት ማንኛውንም ቅስቀሳዎች አያከናውኑም። ከዛ በኋላ ድምጽ መስጫ ቀን ሰኞ ይሆናል ማለት ነው። በእኛ በኩል አንደኛው በአጠቃላይ እንቅስቃሴው ላይ ያለው ይሄ ሲሆን፣ በሌላ በኩል እንግዲህ በሚቀጥሉት ጥቂት ቀናት ያው ዛሬም ጨምሮ እስከ ሰኞ ድረስኛ የቁሳቁስ እንቅስቃሴ ምርጫ ጣቢያዎች ላይ ማድረስ፣ የምርጫ ኦፕሬሽን የመሳሰሉትን ስራዎቻችንን እንቀጥላለን ማለት ነው። እስካሁን ያለው ሁኔታ ግን በአጠቃላይ የሚመስለው እንግዲህ ባጭሩ ይሄንን ነው።
ይህ በምርጫ ህግ ውስጥ የተካተተ የፖለቲካ ድርጅቶች የሚያቁትና የኖረ ልማድ መሆኑንም ሶሊያና ይገልጻሉ።
በወጣው ህግ ላይ አንደኛው የተጠቀሰው ምንድነው የፖለቲካ ፓርቲዎች እጩዎቻቸውን ካስመዘገቡበት ጊዜ ጀምሮ የድምጽ መስጫው ቀን እስከ 4 ቀን እስኪቀረው ድረስ የምረጡኝ ቅስቀሳ ማካሄድ ይችላሉ። ከድምጽ መስጫ ቀን በፊት ባሉት 4 ቀናት ግን የምረጡኝ ቅስቀሳ ማካሄድ አይቻልም። ይሄም ለጸጥታ ጊዜ ይሆናል ብሎ ህጉ ላይ ተቀምጧል። እኛም ጊዜ ሰሌዳ ባወጣንበት ወቅት ያው ለሁለት ሳምንት ተጨማሪ ቀናት ወሰደን እንጂ በጊዜ ሰሌዳው መሰረት ከድምጽ መስጫ ቀን በፊት ያሉት 4 ቀናት ሳይለንስ ፔሪዮድ ወይም የጸጥታ ጊዜ ናቸው። በዚህኛው ብቻም ሳይሆን ከና በዚህኛው ህግም ሳይሆን ከዚህ በፊት በነበሩት ምርጫዎች እነዚህ ከዚህ በፊት የነበሩት ቀናት የጽሞና ጊዜ ወይም የጸጥታ ጊዜ ይባላሉ። አንዳንድ ጊዜ 7 ቀናት የሆኑባቸው ወቅቶች ነበሩ ከዚህ በፊት በነበሩ ምርጫዎች። ግን በአሁኑ ወቅት ያለው ህግ ቀናት እንደሚለው ማለት ነው። ስለዚህ በጊዜ ሰሌዳ ውስጥ ያለ ነው ፓርቲዎችም ያውቃሉ። የአየር ሰዓት ድልድልና የጋዜጣ አምድ ሬዲዮ ቴሌቪዥን ድልድልም ስንሰራ እስከዛሬ እስከ ሰኔ 9 ድረስ ብቻ መጨረሻ እንዲሆን ተደርጎ ነው የተሰራው ማለት ነው። ስለዚህ አዲስ ነገር አይደለም። ስለዚህ ከዚህ በኋላ የሚኖረው አብዛኛው 4 ቀናት እንዲያተኩሩ የሚፈልገው መራጮች ድምጽ አሰጣጥ ላይ መረጃ እንዲያገኙ፣ ድምጽ መስጫ ወረቀትን እንዴት እንደሚመልክት እንደሚያደርጉ፣ የድምጽ መስጫ ወረቀት አይነቶች ምን አይነቶች እንደሆኑ፣ ምርጫ ጣቢያ መሄድ በእለቱ ማድረግ የሚችሉት እና የማይችሉት የመሳሰሉት አብዛኞቹ ከእለቱ ላይ በድምጽ መስጫ ቀለት የሚደረጉ እንቅስቃሴዎችን ላይ መሰረት ያደረጉ መረጃዎች ማቅረብ ላይ ትኩረት እንዲያደርግ ነው። ፖለቲካ ፓርቲዎችም ያሉ ድምጽ መስጫ ቀን የሚያስፈልጓቸው ሌሎች ቀሪ ዝግጅቶቻቸውን ወኪሎቻቸውን ማዘጋጀት፣ በእለቱ የተንቀሳቀሱ የሚያዩዋቸውን የአሰጣት ሂደቶች የድምጽ አሰጣት ሂደቶች መገምገምና ማየት የሚችሉባቸውን ዝግጅት የሚያደርጉባቸው ናቸው ማለት ነው።
ይህ ሁኔታ የመገናኛ ብዙሃንና የፖለቲካ ፓርቲዎችን ብቻ ሳይሆን ሁሉንም ባለድርሻ አካላት የሚያካትት መሆኑንም ሲገልጹ በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ህዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።
የመገናኛ ብዙሃን ሽፋን ብቻ ሳይሆን ሁሉም አካላት በተለይ በፖለቲካ ፓርቲዎችም የመገናኛ ብዙሃንም ሌሎችም በሳይለንስ ፔሪድ የምንለው ወይም በዚህ ጸጥታ ጊዜ የምንለው መደረግ ያለባቸው ነገሮች ነው የገለጽ ነው። እሱ ምንድነው ለፖለቲካ ፓርቲዎች ቀደም እንዳልኩት ማንኛውም አይነት ዘመቻ የመረጡኝ ዘመቻ ቅስቀሳ ቤት ለቤት መዞር በኢንተርኔት ዘመቻ ማድረግ የአደባባይ ሁነቶችን ማዘጋጀት የአዳራሽ ስብሰባዎችን ማከናወን እና ማንኛውም አይነት የመረጡኝ ምልክት ይሄ ነው የሚሉ ከምርጫ ጋር የተገናኙ ተግባራትን ማድረግ እንደማይችሉ እሱ ለማስተዋወስ ነው። በዛም ሂደትም ደግሞ መገናኛ ብዙሃንም ዘገባ በሚያደርጉበት ወቅት ባንድም ሆነ በሌላ መልኩ የፖለቲካ ፓርቲዎችን ቅስቀሳ የሁነቶችና ከፖለቲካ ፓርቲዎች ቅስቀሳ ጋር የተገናኙ ይዘቶችን ሳይሆን ትኩረታቸውን ማድረግ ያለባቸው መረጃዎች መረጃ ማግኘት የሚገባቸውና ከመረጃዎች ጋር የተያዙ ነገሮች መሆኑን መግለጽ ነው። ስለዚህ በተቻለ መጠን ሚዲያዎችም ከቅስቀሳ ጋር የተገናኙ ቅስቀሳን የሚመስሉ የፖለቲካ ፓርቲዎችን ፕሮግራሞችን፣ እንቅስቃሴዎችን፣ የፖለቲካ ፓርቲዎችን ዘመቻዎችን ከማስተዋወቅ ጋር የተገናኙ ዘገባዎችን ከመስራት ተቆጥበው በዚህ በጸጥታው ጊዜ በዋናነት የመረጃዎች መረጃ በማድረስ ላይ የድምጽ መስጫ ቀን ላይ መደረግ የሚገባቸው ዝግጅቶች ላይ እንዲያተኩሩ ነው ዛሬ ያሳወቅነው።
በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ህዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።
በዋናነት የመገናኛ ብዙሃን ላይ የሚደረጉ የስነ ምግባር ጥሰቶች ካሉ መደረግ የሌለባቸው ነገሮች ካሉ ያንቆጣጠርም የሚቆጣጠረው የኢትዮጵያ መገናኛ ብዙሃን ባለስልጣን ወይም የቀድሞ ብሮድካስት ባለስልጣን ነው። ስለዚህ ይህንን ማሳወቃችንና መረጃ ሳይኖራቸው እንዳይቀር የሚለውንና ምናልባትም የጸጥታ ጊዜ የሚባለው ምን ነገሮችን ያካትታል ያካትት የሚለውን ነገር ግልጽ ለማድረግ ነው። ከዛ ውጪ ያለውን የመገናኛ ብዙሃን ላይ ይህንን ነገር በትክክል ተግብረውታል ወይስ አልተገበሩትም የሚለው አይ ቲንክ በእኛ ኃላፊነት ስር ሳይሆን በብሮድካስት ባለስልጣን ወይም መገናኛ ብዙሃን ባለስልጣን ኃላፊነት ስር የሚወድቅ ነው። አይ ቲንክ ከኛ በኩል የሚጠበቀው ዋናው ነገር መረጃውን በትክክል ማቅረባችንና ሁልጊዜም ለመለየት አስቸጋሪ ሊሆን ይችላል፣ ጋዜጠኞች ላያውቁ ይችላሉ፣ ኤዲተሮች ላያውቁ ይችላሉ፣ የፓርቲ ቅስቀሳና ከዛ ጋር ተያያዥ የሆኑ ነገሮችን መዘገብ እንደሌለባቸው እና በተለይ ትኩረቱ ማድረግ ያለበት ለመራጮች መረጃ ማድረስና ለድምጽ መስጫ ቀን ጋር የተገናኙ ከቦርዱ የሚወጡ መልእክቶችን ማስተላለፍ ላይ ትኩረት ያደረጉ እንዲሆኑ ብቻ ነው። ያንን ለማሳወቅ የእውቀት ወይም የመረጃ እጥረት ካለ እሱን ጋር መሙላት ነው የምንችለው እንጂ ሬጉሌት የማድረግና የመቆጣጠር የመገናኛ ብዙሃንን ኃላፊነቱ የኛ አይደለም። የፖለቲካ ፓርቲዎችን ግን ቅስቀሳ እንዳያደርጉ እናረጋለን። አርገው የሚገኙ ካሉ ደግሞ እሱ ላይ ተስፈላጊ የሆነ ቁጥጥርና ሌሎች የስነ ምግባር ነገሮችን መውሰድ እንችላለን። ግን በብዙሃን መገናኛ በኩል በእኛ ኃላፊነት ስር የሚወድለም በእኛ በኩል መስራት ያለብንን ኃላፊነት ያለብን ስራዎች እየሰራን ነው። አሁን በእኛ ዛሬ የሚቆም አይደለም። ዛሬም ነገም እስከ ድምጽ መስጫው ቀን ዋዜማ ድረስ የተለያየ ቁሳቁስ እንቅስቃሴዎች በቦታው ላይ ማድረስ ያለብንን ነገሮች ማድረስ ስራችንን አጠናክረን እንቀጥላለን። ሰኔ 14 ላይ የሚጫው ለማድረግ እንግዲህ አሁን የቀሩን ያው ቁሳቁስ ርጭቶችን በመላ ሀገሪቱ ማድረስ ነው። እሱም ከትላንት ወዲያ ጀምረን በየክልሎቹ ቁሳቁሶችን የመላክ ስራችንን ቀጥለናል። እስከ ድምጽ መስጫው ቀን ድረስ ደግሞ ያንን ልካለን። በሌላ በኩልም መስጠት ያለብንን መረጃዎች እየሰጠን የአስመጻቢዎች ምስት ስልጠና ቻችንን የምርጫ ታሪክ መፈቶች ስራዎችን እየሰራን እንቀጥላለን ማለት ነው። በዋናነት የድምጽ መስጫ ቀን ጋር የተያዙ ጉዳዮች ከድምጽ መስጫ ቀኑ ከቀሩት ጥቂት ቀናት ቀድሞ ነው አብዛኞቹ ተግባራት የሚሰሩት። ያው የድምጽ መስጫ ወረቀቱ ሴንሲቲቭ ማቴሪያል ነው፣ ቀድሞ የሚላክ አይደለም። ለቀኑ ሲቃረብ መድረስ ያለበት ነገር ነው። የማይሆን እጅ እንዳይገባ ጥረት ለማድረግ ለሌሎች ነን ሴንሲቲቭ የሚባሉት ማቴሪያልስም ቀድመን እየላክን ነው። ሴንሲቲቭ ማቴሪያሎችንም ስርጭት ጀምረናል። ስለዚህ በእኛ በኩል ትልቁ የሎጂስቲክስ ስራ በሚቀጥሉት 4-5 ቀናት ውስጥ የሚከናወነው ነው። ግን ዞሮ ዞሮ ሰኔ 14 ቀን መጫው ለማስፈጸም የመጨረሻውን ሳምንት ያሉንን በጣም ብዙ ኃላፊነቶች እየሰራ እንገኛለን ማለት ነው።
በሌላ በኩል የኢትዮጵያ የፖለቲካ ፓርቲዎች ህብረት የጋራ ምክር ቤት የውጭ ጣልቃ ገብነትን አስመልክቶ የተሰጠ በሚል በዛሬው ዕለት አንድ መግለጫ አዘጋጅቷል። ምክር ቤቱ መንግስት የውጭ ኃይላት የሚያወጧቸው የፖለቲካዊና ዲፕሎማሲያዊ ጉዳዮች እንዲፈቱ ብሔራዊ እርቅና ውይይት እንዲካሄድ ኃላፊነቱን በአግባቡ እንዲወጣ እንጠይቃለን ብሏል። የአሜሪካ ድምጽ ያነጋገራቸው የህብረቱ አስተባባሪ ዶክተር ራሄል ቡፌ የምርጫው ሂደት ለዚህ መቃቱ የተሰማቸውን ስሜት ገልጸው ተስፋና ስጋቱ ግን ከምርጫው በኋላ የሚቀጥል መሆኑን ሲናገሩ
እኛ በጋራ ምክር ቤት እየደገፍን አፕሪሼት ማርገናል ያለውን ቅስቀሳ በሰላማዊ መንገድ መከናወኑ በራሱ በጣም እፎይታና ሰላም ሰጥቶናል። ደግሞ የጥረታችንም ውጤት ስለሆነ አይ ቲንክ እኛ በጣም የተደሰትንበት ሰዓት ነው። ግን አሁን ዋናው የዛሬውንም ስብሰባ ይፈልግንበት እዚህ ላይ ስለማያበቃ ቀጥሎ ያለው ነገር ስጋትም ተስፋም እድልም ያለው ነው። ስለዚህ በሁሉም ተቻችሎ የመሄድን ነገር እንዲሰርጽ ስለምንፈልግ ያም ደግሞ የኢትዮጵያውያን የሁሉም ጥያቄና ችግር ስለሆነ ሁሉም ኢትዮጵያውያን ስለሚፈልጉት ያንን ወደ ህዝብ ስነልቦና ማምጣት፣ ወደ ፓርቲዎች ስነልቦና ማምጣት፣ ወደ መንግስትም አካላት ስነልቦና ማምጣትና ፍትሃዊና ሰላማዊ የማድረጉን ነገር እሁን የማድረግ ስራ ላይ ነው።
ባለ አሜሪካ ድምጽ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና ይስጥልኝ።
ደረጀ ደስታን እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ አለን። የአሜሪካ ድምጽ የአማርኛ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ.ም ምረት ከጧቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15580 በ15630 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችንና ማህበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦቹን እንድትከታተሉ ለማስቻል እንሰራለን። ለአሜሪካ ድምጽ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩና ሰፋ ያለውን የምርጫ ዘገባ ወደ ያዘው ዝግጅት እናልፋለን። የፊታችን ሰኞ ለሚካሄደው ሀገር አቀፍ ምርጫ የተወዳደሩ ያሉ ድርድሮችን የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር ባዘጋጇቸው መድረኮች ላይ አከራክረዋል። ትላንት በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ብልጽግና ፓርቲ ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማና የነጻነትና እኩልነት ፓርቲ ተወካዮች በክርክሩ የመጀመሪያ ምዕራፍ የየፓርቲዎቻቸውን አመለካከት፣ የዳያስፖራ ፖሊሲ ሐሳቦችና እቅዶችን አቀርበዋል። በተከታዩ ሁለተኛ ምዕራፍ ተከራካሪዎቹ ባቀረቧቸው ሐሳቦች ላይ ተጨማሪ ማብራሪያዎችን ይሰጣሉ። እርስ በርስ ሳቸው ይሟገታሉ። ክርክሩን የመሩት ከአሜሪካ ድምጽ ሰለሞን አባተ፣ ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ናቸው። ወደ ክርክሩ ልምራችሁ።
ተፎካካሪዎቹ ባቀረቧቸው የመንደርደሪያ ሐሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል። የኛው ለዚህ ምዕራፍ እያንዳንዱ ፓርቲ 6 ደቂቃ ይኖረዋል። በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን ከሀያ ሰከንድ ላልበለጠ ጊዜ አቋርጦ ጥያቄ መጠየቅ ወይም ተቃውሞ መግለጽ ይችላል። 20 ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን።
አሁን እድሉን እናዞረዋለን። ሰለሞን፣ ቀዳሚው የምንሰጠው ለብልጽግና ነው፣ በሁለተኛነት ለነጻነትና እኩልነት፣ ሶስተኛ ለኢዜማ ነው።
ለብልጽግና ፓርቲ ተወካይ ለዶክተር መሐመድ እንድሪስ እድሉን እንሰጣለን። ይቀጥሉ። ዶክተር መሐመድ፣
ስደት ዓለም አቀፋዊ እውነታ መሆኑን የተገነዘበ አሜሪካውያን በአፍሪካ ይኖራሉ፣ አውሮፓውያን በአሜሪካ ይኖራሉ። በዓለም አቀፍ ደረጃ እጅግ በሚሊዮን የሚቆጠሩ ሰዎች ከሀገራቸው ውጭ ይኖራሉ። ስለዚህ የሰዎች ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። ብልጽግና ይህ ስደት በምን መልኩ ይሁን፣ ዜጎች መብትና ጥቅማቸው ተከብሮ እንዴት መኖር አለባቸው፣ እንዴት ሆኖ ስኬታማ የሆነ የዲያስፖራ ማህበረሰብ ይኖረናል፣ ይህ የዲያስፖራ ማህበረሰብ በሀገሩ ጉዳይ ላይ እንዴት አድርጎ ንቁ ተሳታፊና ተጠቃሚ ይሆናል የሚል እንጂ የኢዘማ ጓዳችን እንዳቀረቡት ከሀገር ውጭ መኖር የስደት እና ሀገራቸውን ሸሽቶ የሚሄድ ማሳያ ብቻ ተደርጎ አይቆጠርም። አብዛኛው ከዚህ በፊት የነበሩ በተፎካካሪ ፓርቲዎች እንደ ክፍተት የተነሱ አብዛኛው የዲያስፖራ ስራ ከዚህ በፊት በደጋፊና ነቃፊ ተቃርኖ ተወጥሮ ይነበረ ደጋፊዎቻችን በሚባሉት ላይ ብቻ ተንጠልጥሎ ወሳኝ በሆኑ ሀገራዊ ጉዳዮች ላይ እንዲፈጠር የሚፈለገው የጋራ መግባባት የዲያስፖራውን የላቀ ሀገራዊ ተሳትፎ ለማረጋገጥ የሚያስችል ስነ ልቦናዊ መደላደልና የአመለካከት ለውጥ በመፍጠር ላይ ያተኮረ አልነበረም። ከለውጡ በፊት የነበረው አብዛኛው የዲያስፖራ ተሳትፎ አስተሳሰብ የተንሸዋረረና ያልተሟላ ምልከታ የነበረው በተለያዩ የዓለማችን ክፍል የሚገኙ ኢትዮጵያውያንን በእኩል አክብሮና በእኩል እውቅና ሰጥቶ በሀገር ጉዳይ ላይ ለማሳተፍ ዝግጁነቱን የፖሊሲ የህግ ማዕቀፍ ያልነበረው አብዛኞቹ ለተሳትፎ ንቅናቄ የሚጠረሱ ፕሮጀክቶች ከፖለቲካዊ እይታ የሚመነጩና እንደ ኮንስቲትዌንሲ ግንባታ፣ የዲያስፖራ ንቅናቄ፣ የልማት ግንባታ እንደዚህ የመሰሉ አካባቢያዊነት ላይ ብቻ እንዲሁም ያተኮረና አገራዊነት የተሳሳተ በመሆኑ ሰፊውን የማህበረሰብ ክፍል ነባራዊ ሁኔታና አቅም ያላገናዘበ እንዲሆን አድርጎት ቆይቷል። ዙሪያውን ዲያስፖራ ወደ ተቋሚ ጎራ እየፈረዱና እያራቁ የመቀነትን አቅጣጫ እንዲሁም ከዲያስፖራ ሊገኝ ይችል ከነበረው አገራዊ ጥቅም አኳያ ሲመዘን የከሰርንበት እንጂ በዲያስፖራችን ዘንድ ያለውን የቁጠባና የፋይናንስ አቅም ለድህነት ቅነሳ፣ ለስልጣኔ ማግኘቻ ብሎም ለሀገረ መንግስት ግንባታ በሚገባ ጥቅም ላይ እንድናውል አላስቻለንም።
እሺ ያቀማቀም ይችላል ወይ? ለምሳሌ ያለው ሰዓት ይያዛ? አዎ ያ ነው። ማቀርብለት ብልጽግና ከመጣ በኋላ ዲያስፖራውን አንድ ሲያረገው አልተመለከተንም። ይልቁንም በአውሮፓም በተለያዩ ሀገራት ከፍተኛ ተቃውሞዎች በብልጽግና ላይ ሲደረጉ ነበር። ብልጽግና ቀድሞ የነበረውን ትሬንድ ነው እንጂ ያስቀጠለው ያንን ለመፍታት ያደረገውን ጥረት አላሳየንም። ሀገራዊ መግባባትም አላመጣም። ይሄንን ታዲያ ከምትናገሩት ነገር ጋር አይጋጭም ወይ?
ይሄ እንግዲህ በተፎካካሪ ፓርቲዎች የነበሩበትን ዘመንና ያለበትን እውነታ በትክክል አለመረዳት በጣም የወለደው አጥያቄ ነው ብለን እንወስዳለን። የነበረንበት አስተራር እጅግ በጣም ኤምባሲዎቻችን የተዘጉ እጅግ በጣም አነስተኛ ቁጥር ካላቸው ሰዎች ጋር ብቻ የሚሰራ ብቃት የሌለው ተቋም ለውጡ ከመጣ በኋላ በተለይ በመሪያችን በተካሄዱ ትላልቅ የዲያስፖራ አውትሪች ፕሮግራሞች ላይ ግንቡን እናፈስ የሚል አንድ ታሪካዊ ሁነት ተፈጥሯል። ግንቡ ማፍረስ በኢትዮጵያ ታሪክ ላይ ትልቅ ጀግንነትን የሚፈልግ ዜጎች ቅድም ተፎካካሪ ፓርቲዎችም ኢዜማም ሲያቀርብ እንዳለው ዲያስፖራዎች በሀገራቸው ጉዳይ ላይ የመሳተፍ ፍላጎታቸው ሀገራቸውን ከመውደዳቸው የተነሳ ነው የሚለው ጽኑ እምነት አለ። ሀገራቸውን በመውደዳቸው ምክንያት ብቻ ግን መሳተፍ አልቻሉ። ግንቡ ተገንብቶ ነበር። የጥላቻ ግንብ፣ የፖለቲካ ግንብ፣ የብሔር ግንብ ተገንብቶ ነበር። ይህንን ግንብ አፍርሶ ሁሉም ዲያስፖራ በመሰል በፈለገበት ወቅት በፈለገበት ጊዜ በሀገሩ ጉዳይ ላይ እንዲሰራ ትልቅ እድል ተፈጥሯል። ሚስዮኖቻችን ዛሬ ሰርግ የሚደገስባቸው፣ ለቅሶ ሀዘን የምንቀመጥባቸው፣ ልደት የሚከበርባቸው የዲያስፖራው ቤቶች ናቸው። ዛሬ ሚስዮኖች፣ የሚስዮን ዲፕሎማቶች ለቅሶ የሚደርሱ ባላቸው ካፓሲቲና ባላቸው ጊዜ ልክ ከዲያስፖራው ጋር ተቀራርበው የሚሰሩ የራሳቸው አጥር ያልገነቡ ናቸው። ካንዱ ሰው ላይ ተከለላቸው
እኛ ይጥቁን ያለ ነው።
ይህን ጥያቄ በሁለቱ ታሪኮች መካከል ያለውን የሁለት የዘመናት ልዩነትን በደንብ አድርጎ አገናዝቦ ለመረዳት የተፈጠረ ክፍተት ነው ብለን
እናስባለን።
ሀያ ሺህ ኢትዮጵያውያን ከተለወጡ በኋላ ሀገራቸው ለመግባት የማይችሉ የነበሩ 20000 ኢትዮጵያውያን ወደ ሀገራቸው ገብቷል።
ያቺን አላቀረብኩትም።
ያቺው አልተመለሰም ነው ቁም።
አይ አላቀረብኩትም።
20 ሰከንድ ተፈቅዶ ካላቀረብኩ
አይደለም አልሰጡኝም እኮ ድምፅ እናገርና ያቺውን እናገርና የእርሱን መልስ ይቀጥላል። ሁለተኛው የኔ ጥያቄ ምንድነው? አጠር አድርጌ ለማውራት ዶክተር አብይ ሲመጡ ሁሉም ዲያስፖራ ደግፏቸው ነበር። አሁን በርካታ ዲያስፖራ እየተቃወማቸው ነው። አሁን ያለው ኮንቴክስት ነው እየባሰ ነው እንጂ ከዲያስፖራው ጋር ያለው ግንኙነት ሲቀንስ አላየንም። እሱን እንደምንሱ
ይሄ ለመሰረታዊ በተጨማሪም በሀገር ቤት የሚከተለው የፖለቲካ ስርዓት ብሔር ተኮር ሆኖ ሳለ ዲፕሎማሲውን ዜጋ ተኮር ማድረግ እርስ በርሱ የሚጋጭ ነው። የብዙ ሀገሮች ዲፕሎማሲ የውጭ ግንኙነት አጠቃላይ ሀገር ቤት ካለው ነባራዊ የፖለቲካ ስርዓት ጋር የተናበበ ነው። የብልጽግና ግን በሀገር ቤት ዘውግ ተኮር ሆኖ በውጭ ግን ዜጋ ተኮር የሚለው ነገር እርስ በርሱ ያልተጣጣመ እንዴት ነው የሚታየው?
አመሰግናለሁ። መሰረታዊ ስህተቱም እዚህ ጋር ነው። ክቡር ጠቅላይ ሚኒስትራችንና የብልጽግና ፓርቲ መሪ በውጭ ግንቡን እናፍርስ ብለው ሲነሱ የኔ ፓርቲ ደጋፊ እናፍራ ማለት አይደለም ትርጉማቸው። የብልጽግና ፓርቲ የዲያስፖራ ፖሊሲ ደጋፊ ማብዛት ላይ ያተኮረ አይደለም። ይሄ ስንጠየቀው የጋድኛ ነቃሽ ዳይሶቶሚ በመስጠት በዜጎቻችን መሀል ሀገር ቤት አልበቃ ያለው ክፍፍል ወደ ውጭ በመውሰድ ዓለም አቀፋዊ ባህር ያለውን የዲያስፖራ ማህበረሰብን በጎራ ከፋፍሎ የሚሄድ የፖለቲካ አስተሳሰብን ለማቋረጥ ነው። ግንብ ማፍረስ ነው እንጂ እኛ የሚጠበቅብን አባል አንመለምልም። ደጋፊ እናበዛም። የብልጽግና ፓርቲ ሀገር እንደ መምራቱ እንደ ገዢ ፓርቲ የዲያስፖራ ማህበረሰብ ያለውን የአመለካከት ልዩነት ተቀብሎ በሀገር ጉዳይ ላይ ባለቤት ይሁን ማለት በአንድ ወጥ አስተሳሰብ ተገርቶ የብልጽግና ፓርቲ የኢዜማ ወይ የኢህአፓ ደጋፊ ይሆናል ማለት አይደለም። አመለካከቱ ስተቱ ይሄ ቆል አሁን በዲያስፖራ ማህበረሰብ ላይ እየተፈጠረ ያለው አስተሳሰብ በሀገር ቤት ላይ ያለው ነጸብራቅ ነው። ነጻነት ሲሆን በሀገር ጉዳይ ላይ የፈለጉትን የመናገር ሀሳብ የመግለጽ የፈለጉትን አስተሳሰብ የመደገፍ የፈለጉትን የፖለቲካ አመለካከት የማራመድ በፈለጉት ሀገራዊ ጉዳይ ላይ የመደገፍ ድርጅት የመፍጠር በሲቪክ ሶሳይቲ ህጋችን ሲሻሻል ሲቪክ ሶሳይቲ ፈጥሮ በመደራጀት በሚዲያ ሀሳቦችን በመግለጽ ዛሬ ተፎካካሪ ፓርቲዎች እንደገቡ አይደለም። ድሮ የተፎካካሪ ፓርቲዎች መድረክ ብቻ ሚዲያ ስለታፈነ ወጥተው የሚናገሩት እያንዳንዷ ንግግር ብርቅ ነበረች። ዛሬ ሚዲያው ነጻ ነው። ዲያስፖራ የፈለገውን አስተሳሰብ በፈለገው ሚዲያ በማህበራዊ ሚዲያ የማራመድ መብት አለው። ይህንን እንደ ፖላራይዜሽን የምናስብ ከሆነ መፍጠር የምንፈልገው የፖለቲካ ስርዓት አንድ የሆነ ወጥ የሆነ ምናልባትም የሀሳብ አምባገነንነት የበዛበትና ገዢ ፓርቲን ከመንግስት ያልነጠለ ታሪካዊ ስህተት የመስራት አካሄድ ነው ብለን እንወስዳለን። ዜጋ ተኮር ዲፕሎማሲያችን ዜጋ ተኮር ስንል ዜጎቻችን ማንነት የላቸውም ማለት አይደለም። ኢትዮጵያውያን ከሀገራቸው ውጭ ይኖራሉ ማለት ሀገራቸውን ከውስጣቸው ያወጣሉ ማለት አይደለም። እናታቸው፣ አባታቸው፣ ባህላቸው፣ ሃይማኖታቸው፣ ቋንቋቸው፣ ብሔራቸው አንጠፍጥፈው ጥለው አይደለም ሀገር የሚወጡ። ለዛም ነው አንዳንዴ በኢዜማ በኩል ያለው የትንሽ አፈፈ ወይ ደግሞ
አመሰግናለሁ። በመሰረታዊነት የነጻነትና እኩልነት ፓርቲ እውቅና የሚሰጠው አንድ ትልቅ ነገር አለ። ይሄው ምንድነው? ሳይንሱን የሚያመለክተው የተለያዩ ሳይንሳዊ ቲዮሪዎች የሚያመለክቱት ዲያስፖራ ሲባል ቤስድ ኢንተረስት አለው። ዲያስፖራው ለሀገሩ ኮንሰር አለው። ከሀገር ኮንሰር ጋር የሚገናኝ ከሆነ አብዛኛው የኛ ሀገር ዲያስፖራ በፖለቲካ ምክንያት ሸሽቶ እንዳልገደል ተሰደው ይወጣ ነው። የኢኮኖሚ ሚግራንቶች ቢኖሩ
በዚህ ላይ መረጃ ነው ይከፈታል። እኛ ባለን መረጃ እስካሁን ከ5 እስከ 7 በመቶ ብቻ ነው በፖለቲካ ምክንያት
ጥናቶች አሉ። ለምሳሌ
መጥቀስ ይችላልኝ
ጥናቶቹ መዛግ ይላል
ማለት ከ3 ሚሊዮን አንጻር
ይግለጽ ነው። ለምሳሌ አቶ ጎበና ያጠኑት ጥናት አለ፣ ዶክተር ያቆበት ያጠኑት ጥናት አለ። ሄዶ መጻፎቹን ማንበብ ይቻላል። ሪያሊቲውም ይሄ ነው። ስለዚህ
በፐርሰንት ሊያስቀምጡ ይችላል። አብዛኛው ማለት ለአንድ ፓርቲ አይመጥ ነው
ከ50% በላይ ያሉት በፖለቲካ ስደት ምክንያት የወጡ ናቸው። በአሜሪካ ብቻ ከ500 ቀደምነቱ እንደዚህ በኖርዝ አሜሪካ ብቻ እኮ ያለው ቀላል አይደለም። እኛ ያለን ያለነው የዲያስፖራ ፖለቲካ ሲናሰብ ከሀገር ኮንሰርን ጋር በስቴት ኢንተረስት ጋር አይነጣጠልም። ሶ ይህ ተገፍቶ የወጣው ማህበረሰብ ኮንሰርን አለው። ስለዚህ ያን በዲያስፖራው ማገልገል ያለበትን አገልግሎት ለሀገሩ እንዲያገለግል ይሹ መፈታት አለበት። ኢንተረስት ምንድነው? አገራዊ መግባባት መፍጠር አለብን። አሁን ብልጽግና ከመጣ በኋላ ዳይቨርሲቲዎች ጨመሩ እንጂ አልቀነሱም። አገር ሁሉም ነገር በጣም ነው የሰፋው። የፖለቲካ ተቃርኖም ሁሉ ይሰፋ። ብልጽግና እኮ ከዲያስፖራ ያመጣቸውም እኮ ግማሾቹ ታሰሩ፣ ግማሾቹ ሸሽተው ወጡ፣ ግማሾቹ አንዳንዶቹ ደግሞ ስኮላርሶችን የዩኒቨርሲቲ አስተማሪዎችን በሽብርተኝነት ከሰሳቸው። ህወሓት ያደረገውን ማወጅ በፓርላማ አሳወጀ። ምንድነው ከህወሓት እኮ የተለየ ነገር? አገሪቷ ያለው ዲቪዥን ብልጽግና ጨመረ አሰፋ እንጂ ያጠበቡ ነገር ይሁን በየቀኑ ሰው የሚሞትበት አገር ውስጥ። ስለዚህ ዲያስፖራው አገር ውስጥ የምትሞት ሙት ታሳስበዋለች። ኮንሰር ምን ነው? አገር ውስጥ ወንድሙ የተገደለ ሪሚታንስ ቢልክ እንዴት ነው ለመንግስት የሚልከው ሳፖርት የሚያደርገው? ሉክ ብልጽግና ከመጣ በኋላ በመላ አውሮፓ ተቃውሞች ነበሩ። ብልጽግና ግን ቅድም ሲያብራራ ደጋፊ የማብዛት ነቃፊ ስትስማተስ ደጋፊና ነቃፊ እኮ አንዱ ሹ ነው ራሱ
ይቀርታልና እዚህ ጋር ቅድም መግቢያ ላይ ስታነሳው ነበረ ዲያስፖራው በአፈና ምክንያት አዎንታዊ ሚና ከመጫወት ይልቅ አሉታዊ ሚና ሲጫወት ነበረ ብላል መግቢያ ላይ። ሀሳብን መግለጽ መቃወም አሉታዊ ሚና ከሆነ ይሄ በጣም አደገኛ
ነው።
በጣም አለፍ ብሎ አደገኛ ስቴትመንት አስቀምጧል። አደገኛ ስቴትመንት አስቀምጧል። የውጭ ሀገር መንግስት አስተካከል ይጠመዝዙታል በአስተሳሰብ ልዩነት ምክንያት የሚል ከባድ ስቴትመንት አስቀምጠሃልና ይሄ
አያያዥ መልሰዋል። የአመለካከት ችግር አይደለም፣ አያያዥ መልሰዋል። ምናልባት ሀሳቡን ካለመረዳት ነው የመጣው። ሉክ ዲያስፖራ መብት ብትጠብቅለት ቢጠበቅለት መግባባት ላይ ቢደረስ ለሀገሩ ገንዘብ ይልካል፣ የቴክኖሎጂ ሽግግር ያደርጋል፣ ሎቢ ያደርጋል፣ ከፍተኛ ተጽዕኖ ይፈጥራል ለሀገር እድገት። አሁን ግን ምንድን ነው የሚሆነው? የኢትዮጵያ መንግስት ብር ሲለምን እኮ ለዚህ መንግስት አትስጡት እዛ ሰው የገደለብን ነው ካለ ተጽዕኖ አለው ማለት ነው። ሉክ ይህንን ነው እሳቸው ያልተረዱት ቅድም የገለጽኩት።
ተጣም ምንም አይተቀማልኩ ፍራንሲካል ቲዝ ማንሳት እንችላለን ማርም አልባ ነው ለምሳሌ ዲሞክራቲክ ፕሪንሲፕል ላይ ፎከስ ያደረገ አይደለም ኤክስ የምትባል ሀገር ዜጋ አስራላክ ሊታነች የኢትዮጵያ መንግስት ብር ካገኘ አስወልቷል እኔ ራሱ ፕራክቲካሊ ማቀው ኬዝ አለ ግን ሜንሽን አላረገም ለሀገር ሴኩሪቲ መያዝ አለበት ብዬ ስለማምን ማለት ጠበቃ ስለሆንኩኝ ፕራክቲካል ኬዝ ማንሳት እችላለሁ ሶ ምንድነው አምባገነናዊ ስርዓትን የማስቀጠል ሪስፖንሲቢሊቲ ፕሪንሲፕል ነው እንጂ መንግስት የተከተለው አልቀረፈውም ይህን ካልቀረፈው ነገ የዲያስፖራው ችግር አይፈታም የኔ ፓርቲ ነፃነትና እኩልነት ፓርቲ ግን ብዙ አማራጮች ሀሳቦች አሉ አንደኛ ምንድነው መርሃችን ናሽናል ዲያሎግ ነው ናሽናል ዲያሎግ ማድረግ አለብን ቱዴይ ሪኮንሲሊሽን ልክ ማንዴላ ባለፈበት መንገድ ማለፍ አለብን እኛ ዘን ዝርዝር ነገሮች አሉ ለምሳሌ ውጭ ሀገር ላይ ወሳኝ ኮሚቴዎችና የህግ አገልግሎት ዲፓርትመንት እናቋቁማለን በዚህ ስር በርካታ ነገሮችን እንሰራለን ይሄ የመረጃና የደህንነት ዲፓርትመንት በኤምባሲዎቻችን እናቋቁማለን የማህበራዊ ግንኙነትና የማህበራዊ ግንባታ የፖለቲካ ተሳትፎ ዲፓርትመንት እናቋቁማለን ዲያስፖራው በሀገሩ ወንቀጥና የቴክኖሎጂ ሽግግር እንዲያደርግ የሚያደርገው የራሱ የቻለ ዲፓርትመንት በኤምባሲዎቻችን እናቋቁማለን
ስለዚህ ዲያስፖራ አንድ ሚሽን ዶዘንስ ኦፍ ዲፕሎማቶች ተመድባለን
የቻለ ነው የምንመድበው
ዲፕሎማሲ ማለት እኮ ኦፊስ ሊቀመጥ ፐርሰናል አይደለም ዲፕሎማሲ እኮ የኢትዮጵያውያን ውጭ ሀገር ያሉት መደባለን ያለው ብቻ እንደባለን ዲፓርትመንት ያለው ማለት እኮ እኛ ያለንን እኮ ማንፓወር ኤግዚስቲንግ ብንጠቀመው ከየትኛውም ዓለም ሀገር ይሻላል በእያንዳንዱ ዘርፍ ስለዚህ መብቱን ስጠው አስጠብቀለት ሀገር ውስጥ ምንቱን አትግደል ወንድሙን አትግደል ሴኩሪቲ ስጠው ራሱ ቮለንተር ሊሳተፋል ሀገር ነው ያሳድጋል በየቴክኖሎጂ አለ ሌላው ዲያስፖራ ባበራዊ መግባባት ላይ እንዲሳተፍ ፋሲሊቴት እናደርጋለን አሁን ተገፍቶ ነው ያለው ተቃውሞ ማብዛትና ምናምን ብሎ ነው ያለፉት ብልጽግና ከተቃወመ ብልጽግና ምን ዲያሎግ አላደረገም አላየም ለምሳሌ ልትቀስቂያል ብልጽግና ሲመጣ የኬል ዩኒቨርሲቲ አስተማሪ ዶክተር አወልቅ ማን የሚባለው ለምሳሌ ሰው እኮ በክሪቲክስ የሚታሰርበት አገር እኮ ነው ሰው ፕሮፖዛል ጻፈ ተብሎ እዚህ ፖለቲካል የአገራችን ፖለቲከኛ ራሱ በሀሳብ ይህን ሀሳብ ስለጻፍኩ ሉክ ይህን ሀሳብ ስለጻፍኩ ኦልተርኔቲቭ ሀሳብ ካቀረብኩኝ ፍርድ ቤት ይቀርብበታል በብልጽግና ዘመን ታሪክ የማይታወቅ ማለት ነው ይሄ ኦልተርኔቲቭ ሀሳብ ሽብርተኛ ምናምን መስብሮ ያቀርበኛል ፍርድ ቤት ይሄ ባለሙያ ነኝ ሜዳሩ ምንቱን አያሟላም ከዛ ይታሰራል ፍርድ ቤት ይለቀዋል ፖሊስ ይከለክለዋል ሶ ያለውን ክራሽ ብልጽግና ካልፈታ የዲያስፖራውን ሮል ሊጨምር አይችልም ስለዚህ ብልጽግና የሄደበት መንገድ የኢትዮጵያ መንገድ እንደ አስፍቶ ነው የሄደበት የወረሱት ይሄ ነው ብቃት የላቸውም የወረሱት ይሄ ስለሆነ በዚህ መንገድ ሄዱ አዲስ ነገር አላመጡ ስለዚህ ሙሾ አውራጅ ሆኑ ሙሾ ነው የሚያወርዱት ፕራክቲካል ሶሉሽን ግን ለህዝባችን አላመጡለትም ስለዚህ ብልጽግና ቦች ቢደረግ ይህን ነገር አይቀርፍም ሌሎች በርካታ ለዲያስፖራው ለሀገሩ መንግስት የተለያዩ ትንታኔዎች ለምሳሌ ዩኒቨርሲቲ የሚያስተምሩ ዲያስፖራዎች ሳይንሳዊ ጥናቶችን እያጠኑ እየተነተኑ ለመንግስት ቢልኩ ይህ ቢመቻች መንግስት ተቀብሎ ቢፈጽመው ከዛ በተጨማሪ የሀሳብ ልዩነትን እንደ ፍርሃትና እንደ ትሬት መውሰድ አያስፈልግም የኢኖቬሽን ምንጭ ነው ዲፈረንስ እኮ የኢኖቬሽን ምንጭ ነው ፈረንጆች የሚሻሉ እንደዚህ ነው ሀሳብ አሳጫሉ በዛ ፈቃድ ውስጥ ደግሞ ፖዚቲቭ ነገር አውጣለሁ አመሰግናለሁ
አመሰግናለሁ እንግዲህ የኢትዮጵያ ዳያስፖራ ትውልድ ኢትዮጵያዊም ሆነ ኢትዮጵያዊ የሆኑት ለሀገራቸው ምን ያህል ቀናኢ እንደሆኑ የሀገራቸው ጉዳይ ሁልጊዜ የሚያሳስባቸው እንደሆነ ኢዜማ ይረዳል ስለዚህ በሀገራቸው ጉዳይ ላይ እኩል ሊሳተፉ ሊጠቀሙ የሚችሉባቸውን አማራጮች ማስፋት ያስፈልጋል ብለን እናምናለን ይሄንን ለማድረግ በሀገር ቤት ያለውን ፖለቲካ ሳናስተካክል በሀገር ቤት በዘር ተከፋፍላ የምትናቆር አገር ይዘን ደካማ የውጭ ግንኙነት የሚኖሩ ተቋማትን እና በእውቀት አመራር ብቃታቸው ደካማ የሆኑ ዲፕሎማቶችን በየሚሽኖቻችን መድበን ይህንን ማድረግ አይቻልም ለዛም ነው ኢዜማ አሸንፎ መንግስት ሲሆን ኮንስላዎቻችን እና ኤምባሲዎቻችን ለዲያስፖራ የሚሰጡትን አገልግሎት ማዘመንና ተደራሽ ማድረግን ቁልፍ የፖሊሲ አቅጣጫ አድርጎ ቀርጿል በውጭ የሚኖሩ ኢትዮጵያውያን ደህንነትን በቅርብ ይከታተላል ዲያስፖራው ኢትዮጵያውያን በሚኖርባቸው ሀገሮች ስኬታማ ተጽዕኖ ፈጣሪ እንዲሆኑ አቅም በፈቀደ መጠን እገዛ ያደርጋል በዲያስፖራው መካከል አሁን በአገር ቤት እንደሚስተዋለው በብሔርም በሌሎችም ምክንያቶች መከፋፈል ወደ አንድነት ወደ ህብረት ሊመጣ የሚችልበትን መንገድ ይቀይሳል። ዲያስፖራው መካከል በሀገር ቤት ካለው ዜጋ ጋር እንደዚሁም ተቋማት ጋር የልምድ የእውቀት የቁሳቁስ ቴክኖሎጂ ትስስሮች እንዲጠናከሩ ያደርጋል። ወደ ኢትዮጵያ መመለስ ለሚፈልጉት ደግሞ አስፈላጊውን የተቀለጠፈ አገልግሎት መድጋፍ ያደርጋል። ዛሬ በኤምባሲዎቻችን ቪዛ ፓስፖርታቸውን እንኳን ለማደስ እየተቸገሩ ዜግነት የሚቀይሩ ኢትዮጵያኖች እንዳሉ ማመን መቻል አለበት። ዲያስፖራው ኢትዮጵያውያን የሚያደርጉትን ኢንቨስትመንት ሊያሰፋ ሊያበረታታ የሚችል የተለየ ዲስክ በኢንቨስትመንት ኮሚሽን እና በክልሎች ባሉት ያመቻቻል። ዲያስፖራ የጥምር ዜግነት ተጠቃሚ እንዲሆንና ለሀገራችን ኢኮኖሚ የውጭ ምንዛሬ የላከ የሚያደርገውን አስተዋጽኦ በፖለቲካው የነቃ ፋክተር ያደርግ የሚችልበትን እድል በማመቻቸት ዲያስፖራ በፖለቲካው የሚሳተፍበት ሁኔታ እንዲመቻች ያደርጋል። በብልጽግና አመለካከት ዲያስፖራው የሚልከው የውጭ ምንዛሬ ነው በዋናነት ትኩረት የሚያደርጉት የሚታለብ ላም አድርጎ የመሳል አለ። እኛ ግን ኢዜማዎች ዲያስፖራ ባህሪ ላይ
ፖሊሲያችን የትኛውን ቦታ ያልተገኘ በሀገር ባለቤት የኢትዮጵያ ፖሊቲ የዓለም አቀፍ ማህበረሰብ መጸብራቅ የውጭ ግንኙነት ፖሊሲያችን አንጓ አድርገን የምንወስድ እነዚህ ሁሉ ሀገር ግንብ ካፈረግንለት ሀገሩን ይገነባል።
ከቃል በላይ እናንተን የሚገልጻችሁ ተግባር ማንኛውም ሰው በቃል ሳይሆን ተግባር ነው የሚገልጸው። በተግባር እያየናቸው
ዓለም አቀፍ ለህዳሴ ግድብ ዲፕሎማቱ ነው እየታገሉ ያሉት፣ ገንዘብ አይደለም እየሰጡ ያሉት፣ የሀገር ባለቤት ፍቅራቸውን ነው እየገለጹ ያሉት። ብልጽግና
በውጭ ከሚገኙት ከ3 ሚሊዮን በላይ ዲፕሎማቶች ምን ያህሎቹ ናቸው ይህን እያደረጉ ያሉት በምንመለከትበት ጊዜ መልሱን ታውቁታላችሁ። እርግጥ ነው በጣም ከዲፕሎማቶቻችን በበለጠ መልኩ የሀገራቸውን ጥቅም እና ክብር ለማስጠበቅ በርካታ ዲፕሎማቶች በዓለም አቀፍ ሚዲያዎች በመቅረብ ሀሳባቸውን የሚያስረዱ የኢትዮጵያን ክብር ጥቅምና ሉዓላዊነት ዲፌንድ አድርገው የሚታገሉ አሉ። ዲፕሎማቶቻችን ግን ከዚህ ሲመደቡ አንድም የብሔር ኮታ ለመጠበቅ፣ ሁለትም ሪታየር በሚያደርጉበት ጊዜ የሚከፈላቸው ክፍያ በውጭ ምንዛሬ እንዲሆን፣ ሶስቱም በሚሄዱበት ሀገር የተሻለ ሕክምና ሊያገኙ ይችላሉ ተብሎ ስለሚታሰብ፣ አራቱም አገር ቤት ካሉ የፖለቲካ ሽኩቻ ገለል ለማድረግ ስለሆነ በውጭ የሚገኙ የዲያስፖራውን በአግባቡ ሞቢላይዝ አድርጎ ክብሩ ነጻነቱ ተጠብቆ በሀገር ጉዳይ ላይ የነቃ ተሳትፎ ማድረግ እንዲችል በሀገሩ የኢኮኖሚ ግንባታ ላይ የሚያበረክተውን አስተዋጽኦ እንዲያሳድግ ማድረግ አልተቻለም። በተለይ በሀገር ቤት በሚከተለው የተሳሳተ ፖሊሲ ምክንያት ዲያስፖራው ያኮረፈም አለ። ከ3 ሚሊዮን በላይ በውጭ የሚኖሩ ዜጎች ይዘን ኢትዮጵያ የውጭ ምንዛሬ በውጭ ከሚገኙ ዜጎቿ የምታገኘው የነ ግብፅን የነ ናይጄሪያን ያህል አይደለም። አንድ ዳታ ጠቅሼ መናገር ፈልጋለሁ። በአሜሪካ ነገር ብዙ ዜጎች ያሏቸው ሀገሮች እነማን ናቸው በሚል የአሜሪካ ሆምላንድ ዲፓርትመንት ያስጠናው ጥናት አለ። አንደኛ ናይጄሪያ ነች፣ ሁለተኛ ኢትዮጵያ ነች። ነገር ግን በውጭ የሚኖሩ ኢትዮጵያውያን በቀጥታ ወደ አገር ቤት የሚልኩት በየአመቱ ከ6 ቢሊዮን ዶላር በልጦ አያውቅም።
ከራሱ
ነገር ግን
ካርንት ነው እና ከይቅርታ ጋር ይህ የሆነበት ምክንያት ግንብ ስለነበረ
ወይ ስላልነበረ የዚህ ፕሮግራም አዘጋጆች ከሁለት ጊዜ በላይ ማቋረጥ እንደማይችል ነው ያለን ፕሮግራም። ትንሽ ስርዓት በያዘ መንገድ ብልጽግናዎች ብትነጋገሩ ጥሩ ነው። ሁለት ጊዜ ነው አጣጥመውባት የሚቻለው። እሱን ተጠቅመናል። ከዚህ በኋላ የተላኩ ማንዋል ከሁለት ጊዜ በላይ
ህጋ ያውጡት
የላካችሁ ሊንሰረ እንደዛ ነው የሚለው። ከሁለት ጊዜ በላይ አያቋርጥም ነው የሚለው።
አሁን 20 ሰከንድ ሆን ብቻ ቢጠቀሙ
ፕላት ደግሞ ለምን ያህል ደቂቃ ነው እያቋረጠ የሚገባው የሚለው እሱ ሁለት ጊዜ ካስትሮቱ ረባበሽ
እንዳሆነ
ሁለት ጊዜ ነው ሁለት ጊዜ አቋርጠ ይገባል የተባለው
ምናልባት
ስለዚህ በአሜሪካን ሀገር በርካታ ዜጎች ያሏት ሀገር ኢትዮጵያ ከናይጄሪያ ቀጥሎ ሁለተኛ ነች። ነገር ግን የውጭ ምንዛሬ ምን ያህል በቀጥታ በሀገር ቤት ይገባል የሚለውን ስንመለከት ናይጄሪያ በአመት እስከ 30 ቢሊዮን ዶላር ይገባል። ግብፅም ከዛ ብዙም ልዩነት የሌለው። የኢትዮጵያ ግን ከነዚህ ሀገሮች 1/5 ያህል ነው በቀጥታ እየገባ ያለው። ይሄ የሆነበት ምክንያት በሀገር ቤት ያለው ፖለቲካ እጅግ በጣም ዲያስፖራውን ያገለለ በመሆኑ የሀገር ባለቤትነት ስሜት እንዳይኖረው በመደረጉ ምክንያት ቁጥሩ ትንሽ የማይባል ዲያስፖራ ያኮረፈበት ሁኔታ አለ። ይሄንን መንግስት አምባገነን የሆነ ዜጎችን በማንነታቸው እየተለዩ ሲገደሉ ጥበቃ የማያደርግ፣ ንብረታቸው ሲወድም ጥበቃ የማያደርግ፣ እንዲያውም በመዋቅሩ የሰገሰጋቸው ባለስልጣናት ትብብር ጭምር የሚያደርጉበት እና አጠቃላይ አገራዊ የሰላምና የደህንነት ችግሩ ዲያስፖራው አገር ቤት ያሉ እህት ወንድም ዘመዶቹ ጉዳት ላይ እንዲጥሉት በማድረግ እንዲህ አይነቱን አምባገነንና የዜጎችን ሰላምና ደህንነት ማስጠበቅ ተቀዳሚ አላማውና ተግባሩ ያላደረገ ገንዘብ እየላክን አናጠናክርም። አምባገነንነትን ፋይናንስ አናደርግም የሚል አቋም ያላቸው በውጭ የሚኖሩ ኢትዮጵያውያን መኖራቸው ከግምት መግባት አለበት። ስለዚህ በሀገር ቤት ዴሞክራሲያዊ ስርዓትን ማስፈን ያስፈልጋል። በሀገር ቤት የዜጎችን ደህንነት አስተማማኝ በሆነ መንገድ መጠበቅ ያስፈልጋል። ይሄንን በሚናደርግበት ሰዓት ነው ዲያስፖራው የሀገር ባለቤትነት ስሜቱን ይበልጥ እየጨመረ በሀገሩ ጉዳይ ላይ በነቃ ተሳትፎ ለኢኮኖሚያዊ እድገት፣ ለፖለቲካው መዘመን፣ ለኢንቨስትመንቱ መስፋፋት የድርሻውን የሚወጣው። ብልጽግና ይሄን ማድረግ አልቻለም። እዚህ ወገኖቹ የሞተበት ብልጽግናን ወይንም ለመንግስት ብዙ ድጋፍ ሊያደርግ የሚችልበት እድል ጠባብ ነው። ይሄንን ነው መረዳት ያልቻለው ብልጽግና በአገር ቤትና በውጭ ያለው መጣጣም አለበት።
እሺ፣ እናመሰግናለን። ደቂቃውን ተጠቅሟል። አሃዱ ሬዲዮና ቴሌቪዥን ከአሜሪካ ድምጽ ራዲዮ ጋር በመተባበር ይህንን የክርክር መድረክ ሲያዘጋጅ ተፎካካሪ ፓርቲዎች በተለያዩ ምክንያቶች ከኢትዮጵያ ወጥተው በተለያዩ ሀገሮች የሚኖሩ ኢትዮጵያውያን በትውልድ ሀገራቸው ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ህይወት ውስጥ ገንቢና የነቃ ተሳትፎ እንዲኖራቸው እንዲሁም እነርሱና ልጆቻቸው ከትውልድ ሀገራቸው ፖለቲካዊ ስርዓት ተጠቃሚ ሊሆኑ የሚችሉበትን ሁኔታ በሚመለከት የያዟቸውን የፖሊሲ አቋሞች ማስታወቅና ማብራራት እንዲችሉ በማሰብ ነው። ሁለተኛው ምዕራፍ በዚህ መልኩ ያገባደድ ነው።
ክርክሩን የመሩትን ከአሜሪካ ድምፅ ሰለሞን አባተ ከአሃዱ ራዲዮና ቴሌቪዥን እንዲያብዘን እናመሰግናለን። እንደሰማችሁት ክርክሩ አልተጠናቀቀም፣ በነገው ምሽት ይቀጥላል። በተጨማሪም ከዌብሳይታችንና ከፌስቡክ ገጻችን ላይ ቪዲዮ መመልከት ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ሰላም፣ በደህና ደሩ። Thank you.